Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yekane fechi ya baran, I'll tell her what I'm zare miseran. Zera la minura liya baran, kamam nuts kata. Yamake kal ayarachim, ya Jesus kal.
ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ የሚሰጠውን የዘላለም ህይወት ግብዣ መመልከት ጀምረናል እና ያየነው ዋና ነገር በግማሹ ክፍል በተለይ እስከ ቁጥር 15 አካባቢ ድረስ ባለው የኢየሱስ ክርስቶስ የዘላለም ህይወት ግብዣ ለሁሉም አይነት ሰዎች የተሰጠ የተለቀቀ መሆኑን ፍቅሩ ገደብ አልባ መሆኑን ነው ለማየት የሞከርነው ምክንያቱም ለአንዲት የዘላለም ህይወት ልትጋበዝ የማይገባት የምትመስል ሴት የጌታችን የኢየሱስ ክርስቶስ የህይወት ግብዣ ነው የተመለከተው በአዲስ ኪዳን ላይ እኔ መጽሐፍ ቅዱስን ሳነብ በአዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ በብዙ የሃይማኖት ሰዎች ዘንድ እንደ ኦልሞስት እንደ ስድብ ተደርጎ ይነገረው የነበረ ስመጣሪያው እርሱ የኃጢያተኞች ወዳጅ ነው የሚል ሐሜት ነው የነበረው እሱ የኃጢያተኞች ወዳጅ አንተ የኃጢያተኞች ወዳጅ ነህ ከኃጢያተኞች ጋር ተበላለህ ተጠጣለህ ተብሎ ነበር አንዱ እንደ ነቀፌታ ይነሳይ ነበረው ጌታችንም ለማስተባበል ሞክሮ አያውቅም እንዲያውም የጠፋውን ልጅ ታሪክ የተናገረው ጌታችን ኢየሱስ ክርስቶስ በጤናሞች ባለመዳኔት አስፈልጋቸው ብሎ የተናገረው ልክ ነው ነኝ በሚል ነው በነገራችን ላይ የኃጢያተኞች ወዳጅ ነህ የሚሉት ራሳቸው ኃጢያተኞች ናቸው እኮ ልዩነቱ ኃጢያተኞች መሆናቸውን አላወቁም እነሱ የተሸፈነ ኃጢያተኝነት ነው የተሸፈነ ራቁትነት ነው እንጂ ሁላችን በእግዚአብሔር ፊት የተራቆትን ነን ስለዚህ ዮሐንስ ወንጌላዊው እነኚህን ታሪኮች በተለይ የኒቆዲሞስን ታሪክና የሳምራዊቷን ሴት ታሪክ ጎን ለጎን ያረጋግልን ለዚህ ነው ብዬ ነው ማስበው ነው በጣም የተከበረ የሚመስል ሰው ብቻ ሳይሆን እንደዚህ ለተናቁ ለሚመስሉ ሰዎችም የኢየሱስ ክርስቶስ የሚሰጠው የዘላለም ህይወት ያስፈልጋቸዋል መጨረሻ ላይ እቺ ሴት ስታየው ጌታችን ኢየሱስ ክርስቶስ የተለየ ህይወት እንደሚሰጥ ገባት የሚናገረው ነገር ይሄ ዝም ብሎ ተራ ውሃ እንዳልሆነ ገባት ሙሉ ለሙሉ አላገኘችውም ግን በተወሰነ ደረጃ ገብቷታል እና በቃ እንግዲያው እሺ ይሄንን ውሃ ስጠኝ አለችው እንዳልጠማ ተመልሼ ይሄንን ውሃ ስጠኝ እግዚአብሔር እንደው በልባችን ውስጥ ይሄን ጥያቄ እንዲያበዛልን ነው ምጸልየው ይሄንን ውሃ ስጥ ምክንያቱም ለምነነው የምንቀበለው ህይወት ነው ይሄ ህይወት የሃይማኖት ጉዳይ አይደለም አሁን እግዚአብሔር እየጠየቀን ያለው ሃይማኖት እንድንቀይር ሳይሆን ህይወት እንድንቀበል ነው ይሄንን የህይወት ውሃ ግብዣ እንድንቀበል ነውና ይሄንን ውሃ ስጠኝ ስትለው እንዴት ነው የሰጣት ነው ይሄንን የዘላለም ህይወት ግብዣና ይሄንን የዘላለም ህይወት ውሃ ሰው ለመቀበል ምን ማድረግ አለበት? ዝም ብለን የምናፍሰው ነገር ብቻ አይደለም። ምን ማድረግ አለበት ሰው ይሄንን ውሃ ለመቀበል? አንድ 3 observations ልናይ እንችላለን በዚህ በምዕራፍ 4 ላይ 3 ነገሮችን ልንታዘብ እንችላለን ምዕራፍ 4 ላይ። መጀመሪያ ደረጃ ኢየሱስ ክርስቶስ የሚሰጠውን የዘላለም ህይወት ውሃ ለመቀበል በሌላ አገላለጽ ኢየሱስ ክርስቶስ የሚሰጠውን የዘላለም እርካታ ለመቀበል የተለወጠ ህይወት ለመቀበል መጀመሪያ ሰው ራሱን ማወቅ አለበት ማንነትን ከማወቅ ነው የሚጀምረው ኃጢያተኝነትን ከማወቅ ነው የሚጀምረው በሽታውን ለማያውቅ ሰው መድኃኒት አይሰጠው ኃጢያተኝነቱ ገብቶት የዘላለም ህይወት ያስፈልገኛል ላላለ ሰው የዘላለም ህይወት አይሰጠው በሌላ አገላለጽ የዘላለም ህይወት እርካታ የሚሰጠው መጠማታቸውን ላወቁ ሰዎች desperationአቸውን ላወቁ ሰዎች ነው ቁጥር 16 እስከ 18 ተመልከቱ። ይሄንን ውሃ ሰጠኝ ስትለው ጌታ ኢየሱስ ምን አላት? አይ መጀመሪያ ሂጂና ባልሽን ጠርተሽ ነይ አላት። ለምንድን ነው ባልሽን ጠርተሽ ነይ ያላት ጌታ ኢየሱስ ክርስቶስ? ተዚላቹ እንደሆነ ምዕራፍ 2 ሲያልቅ ኢየሱስ ክርስቶስ በሰው ህይወት ውስጥ በሰው ልብ ውስጥ ያለውን ያውቅ ነበር ይላል። ህይወቷን ያውቃል፣ በልቧ ውስጥ ያለውን ያውቃል። እንደገናም ደግሞ ዮሐንስ 3ም ላይ አይተነዋል። ዮሐንስ 3 ላይ እኮ የልቡን ጥያቄ ነው የመለሰለት ለኒቆዲሞስ። አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን ቢልም የውጪው ሰርፌስ ውስጡ ግን የዘላለም ህይወት ጥማት እንዳለ ስለሚያውቅ የእግዚአብሔርን መንግስት የመውረስ ጥማት በልቡ ውስጥ እንዳለ ስለሚያውቅ በሰው ልብ ውስጥ ያለውን የሚያውቅ ኢየሱስ ምን አለው? ሰው ዳግመኛ ካልተወለደ በስተቀር የዘላለምን ህይወት የእግዚአብሔር መንግስት ሊወርስ አይችልም አለው። የውስጡን ነው የመለሰለት። እቺ ሴትም አሁን ውጪዋ ሲያዩት ምንም ደህና ናት፣ ግን የውስጥ ጩኸት አለባት። ይሄንን የውስጥ ጩኸቷንና በሽታዋንና ህመሟን እንድታውቅ ጌታ ኢየሱስ ምን አላት? ባለሽን ጠርተሽ ነይ አላት። በኋላ እሷም ኦነስትሊ ነው የተናገረችው። ባል የለኝም አለችው። እውነት ተናገርሽ አላት ጌታ ኢየሱስ። እና ውስጧ ያለባትን ድካም ነው ያሳያት ጌታ ኢየሱስ። ኃጢአተኝነቷን ነው አጉልቶ ያሳያት። የሰማርያ ሰዎች እንዲሁም እስከ ሶስት ድረስ ሰው እንኳን ከተፋታ ወይም እስከ ሶስት ድረስ ባሉ ከሞተበት ሰው ዳግመኛ እንዲያገባ ይፈቅዳሉ። ከሶስት በላይ ሲሆን ግን መፍትሄ የሌለው አይነት ኃጢአተኝነት ነው። እና ምን አላት? ከዚህ በፊት አምስት ባሎች ነበሩሽ አላት። እና አምስቱ በተለያየ መንገድ ትታቸዋለች፣ ወይም ሞተዋል፣ ወይም አምስቱ ትዳሯ ፈርሷል። እቺ ሰው የመጨረሻ ደስፐሬት ሰው ነች። ውስጧ አምስት ባሎች ነበሩሽ፣ አሁን ደግሞ ባሏ ካልሆነ ሰው ጋር ነው መኝታ እየተጋራች ያለችው። የመጨረሻ ዘማዊት ሴት ነች። ባሏ ካልሆነ ሰው ጋር ነው የምትኖረው። ባሏ አይደለም፣ አላገባችሁም፣ አብራው ትኖራለች። አምስት ባሎች ነበሩሽ ከዚህ በፊት፣ አሁንም አብሮሽ ያለው ባልሽ አይደለም አላትና የውስጧን ድካም ገለጠው። እና ቁጥር 19 ላይ አደረሳት። ሴቲቱም ጌታ ሆይ አንተ ነቢይ ነህ አለችው። ለምን? የውስጧን ስለነገራት፣ ድካሟን ስለነገራት። ለምንድን ነው ድካሟን የነገራትና ኃጢአተኝነቷን የነገራት ያለ እንደሆነ እንደው ዝም ብሎ ለመግለጥና ለመፍረድ አይደለም። ጌታ ኢየሱስ መድኃኒት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአቷ ላይ ሊፈርድባት አይደለም። እንኳን እንደዚች አይነት እሱ ድረስ ተከትለው የመጣችን ሴት በኃጢአቷ ምክንያት ተይዛ ዮሐንስ ወንጌል ምዕራፍ 8 ላይ በኋላ እንደምንመለከተው በኃጢአቷ ምክንያት ተይዛ ስትዘሙት ተይዛ የመጣችን ሴት እንኳን አልፈረደባትም። ሊፈርድባት ሳይሆን ሊያሳውቃት ነው የገለጠው። ሰው መጠማቱን ካላወቀ አይጠጣም። ሰው መታመሙን ካላወቀ መድኃኒት አይፈልግም። ሰው ኃጢአተኝነቱ ካልገባው እና ኃጢአተኛ ነኝ ብሎ እጆቹን ካልዘረጋ የዘላለምን ህይወት አይቀበልም። ስለዚህ ይህንን ውሃ አጠጭኝ ሲል ጌታ ኢየሱስ ለዝም ብሎ አያጠጣም። የዘላለም ህይወት ውሃ ስለሆነ ሰው መሞቱን ማወቅ አለበት። መጀመሪያ ኃጢአተኛ መሆኑን ማወቅ አለበት። እና ይቺን ሴት ለምንድን ነው ይህንን ሁሉ ኤክስፖዝ ያደረገው ያለን እንደሆነ የዘላለም ህይወት እንደሚያስፈልጋት ራሷ እንድታውቅ፣ ኃጢአተኝነቷን እንድታውቅ፣ በበደል ያለች ሴት እንደሆነች እንድታውቅ ሊያሳውቃት፣ ማንነቷን እንድታውቅ ሊያሳውቃት ነው ኤክስፖዝ ያደረገው ውስጧን ጌታ ኢየሱስ። ባልሽን ጠርተሽ ነው ያላት። ደስፐሬት እንድትሆን አንተ ነቢይ ነህ የሚለውን ሪኮግኒሽን ላይ የደረሰችው አንተ ነቢይ ነህ። በኋላም ሄዳ የነገረኝን ያደረግኩትን ሁሉ የነገረኝን ሰው ኑና ተዋውቁት ብላ እንድትጋብዝ ያደረገው የውስጧን ማንም የማያውቀውን የተደበቀውን ኃጢአቷን በመግለጥ ባለመድኃኒት እንደሚያስፈልጋት ለመንገር ነው ጌታ ኢየሱስ ይህንን ያደረገው። የዘላለም ሕይወትን የምናገኘው ኃጢአተኝነታችንን ስናውቅ ነው። ብዙ ሰዎች ኃጢአተኛ መሆናቸውን አያውቁም። እኔ እንኳን ደህና ሰው ነኝ ብለው ያስባሉ። አሁን እንደ ኒቆዲሞስ አይነት ሰዎች ደህና ሰው ነኝ ብለው ያስባሉ። የጽድቅን ሥራ ለማድረግ ስለሚሞክሩ እኔ እንኳን ደህና ሰው ነኝ ብለው ያስባሉ። በጣም ሁሉ ሰው ስለ ራሱ ደህና ሰው ነኝ ብሎ ነው የሚያስበው። በጣም መንፈሳዊ ነገርን በተመለከተ እኔ ደህና እንደ ከሌ አይደለሁም ብለን ነው የምናስበው። እኔ እኮ እንደዚህ ቀራጭ አይደለሁም እንዳለው ፈሪሳዊ ማለት ነው። እንደ ከሌ አይደለሁም፣ እንደ ከሌ በጣም መጥፎ ሰው አይደለሁም። የኃጢአትን የሚያደርጉ ሰዎች ራሱ ራሳቸውን የሚያነጻጽሩት በጣም ኃጢአተኛ ከሚመስሏቸው ሰዎች ናቸው። እኔ ይህንን አድርጌያለሁ ግን ከኔ የበለጡ ሰዎች አሉ ብለው ያስባሉ። ለእንደዚህ አይነት ሰዎች የዘላለምን ህይወት ሊቀበሉ አይችሉም። ህይወትን የምንቀበለው መጀመሪያ ኃጢአተኛ መሆናችንን ስናውቅ ነው። ሰው ሁሉ ኃጢአተኛ ነው። አዳምና ሔዋን ሲወድቁ በአዳምና ሔዋን አማካኝነት ወድቀናል። ዘፍጥረት ምዕራፍ 3 ላይ እግዚአብሔር አትንኩ ያላቸውን ሲነኩ ከነርሱ ጋር ወድቀናል። በአዳም አማካኝነት ወድቀናል። ግን አዳምና ሔዋን ኃጢአት ስላደረጉ ብቻ ሳይሆን ደግሞ የወደቅነው እኛም ራሳችን የነሱን ፈለግ ተከትለን ወድቀናል። እግዚአብሔርን የሚያከብር ማንነት የለንም። ሰው ሁሉ ጻድቅ የለም አንድስ እንኳን ይላል የሮሜ መጽሐፍ። ጻድቅ የለም ሮሜ ምዕራፍ 3 ላይ ጻድቅ የለም አንድስ እንኳን፣ እግዚአብሔርን የሚፈልግ የለም አንድስ እንኳን። ሁሉ ኃጢአትን ሰርተዋል። ሁሉ የእግዚአብሔር ክብር ጎድሏቸው። ይሄ ካልገባን እኮ ክርስቶስን መከተል አንችልም። አዳኝ የምንፈልግበት ምክንያት እኮ ስለ ሞትን ነው። በመንፈስ ሰው ሁሉ የሞተ ነው፣ ኃጢአተኛ ነው። ይሄንን ማወቅ ያስፈልጋል። ኃጢአተኛ ነኝ ብሎ ማመን ያስፈልጋል። ጌታችን ኢየሱስ ክርስቶስ ሲናገር ምን አለ? ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አለ። የኃጢአት ባሪያ ሆነዋል። ኃጢአትን የምናደርገው የኃጢአት ባሪያ ስለሆነ ነው፣ በአዳም ስላለን ነው። ከአዳምና ከሔዋን ስለተወለድን በኃጢአት ውስጥ ነው ያለ ነው። እና ያቺ እስከምትገባን ድረስ የዘላለምን ህይወት አንቀበልም። እና ራስን ማወቅ በጣም ያስፈልጋል። ከኃጢአተኞች ዋና ነኝ ይላል ቅዱስ ጳውሎስ። እንዲያውም መድኃኒት የምናገኘው በሽተኛ መሆናችንን ስናውቅ እንደሆነ ሁሉ ይችን ሰው መጀመሪያ ያደረገው ጌታ ኢየሱስ ኃጢአተኝነቷን ማሳየት ነው። በዚህ ጊዜ ነው ያዳኛልሽ የምንለው። ሰው ያዳኛልሽ የሚለው መሞቱን ሲያውቅ ነው። ተረጋግተን የተቀመጥነው ኃጢአተኛ መሆናችንን ስለማናውቅ ነው። ይሄንን መልእክት ከኛ ጋር አብራችሁ የምታጠኑ ሰዎች በምንም ይሁን በምን ኃጢአተኛ መሆናችንን መቀበል መቻል ያስፈልጋል። ሰው ሁሉ የወደቀ ነው። ጻድቅ የለም፣ ጻድቅ የለም። እግዚአብሔርን የሚፈልግ የለም፣ እግዚአብሔርን የሚፈራ የለም። ሁሉ በእግዚአብሔር ፊት ከእግዚአብሔር ክብር የወረደ ነው። የእግዚአብሔርን ክብር የሰረቀ ነው። ከእግዚአብሔር ስታንዳርድ የወደቀ ነው። አዳኝ ያስፈልጋችኋል። እንትንህን እስቲ እየው ቢለን ብዙ የሚፈተሽ ነገር አለን። ፈትሺ ነው ያላት ይችን ሴት። እስቲ ቤትሽን ፈትሺ፣ እስቲ መጀመሪያ ኃጢአትሽን እወቂ፣ እስቲ መጀመሪያ በደልሽን እወቂ። በደልን ከማወቅ ኃጢአተኝነትን ከማወቅ አዳኝ ያስፈልገኛል ከሚል ትህትናና ከተሰበረ ልብ ነው የዘላለም ህይወት የሚጀምረው። እግዚአብሔር የተሰበረ ልብ ይስጠን። በመንፈስ ድሆች የሆኑ ብፁዓን ናቸው ማቴዎስ 5። በመንፈስ ድሆች የሆኑ ማለት የተሰበረ ልብ፣ ትሁት ልብ። ወደዚህ ወደ ትሁት እመለከታለሁ ነው ያለው እግዚአብሔር። ኃጢአተኛ ነኝ ወደሚሉ ሰዎች ነው የሚመለከተውና አሁን የዘላለም ህይወት ክብር የሚጀምረው ከህይወታችን ኃጢአተኛ ነኝ በቃ አንተ ነቢይ ነህ እንዳለችው ኃጢአተኛ ነኝ ገልጠኸዋል ከሚል መጀመር ይኖርበታል። ሁለተኛ ግን የምንታዘበው ነገር በዚህ ክፍል ውስጥ ቁጥር 19 እስከ 24 ያለው ነው። ቁጥር 19 እስከ 24 አያስገርማችሁም? ስታዩት ይቺ ሴት ነቢይ ነህ አለችው። ኃጢአተኛ እንደሆነች አስረድቷታል። አዳኝ እንደሚያስፈልጋት ነግሯታል። ለዘላለም እንዳትጠማ የሚያደርግ የዘላለም ህይወት የሚሰጣት ውሃ አጠጪው እሱ እንደሆነ ነግሯታል። ውሃውን ይህንን የዘላለም ህይወት የሚያጠጣት እሱ እንደሆነም ተረድታለች። ግን ቀጥሎ ምን እንዳረገች ታውቃላችሁ? እንደምንም ብላ የሃይማኖት ምሽግ ውስጥ ለመደበቅ ነው ስቲል ሙከራዋ፣ ለመደበቅ ነው የሞከረችው። አይ ቲንክ ሁለተኛው የሚያስፈልገን ኃጢአተኛ መሆናችንን ማወቅ ብቻ ሳይሆን ትምክህታችንን መስበር ያስፈልጋል። ትዕቢትንና ትምክህትን መስበር ያስፈልጋል የዘላለምን ህይወት ለመቀበል። ኃጢአተኝነቷን ከተረዳች በኋላ መደበቂያ ፍለጋ ነው የዞረችው። ምን አለች? በቃ ነቢይ ነህ አውቃለሁ፣ እሺ፣ ግን በቃ የኔ ልትሆን አትችልም አይነት ነው ስታይሏ። በዘመናዊ አነጋገር የኔ ልትሆን ነቢይ ነህ ግን የኔ ነቢይ ልትሆን አትችልም፣ አዳኝ ነህ ግን የኔ ልትሆን አትችልም። ኢየሱስ ክርስቶስን የሌላ ሃይማኖት የሚያረጉት ሰዎች አሉ። የሌላ ኢየሱስ ክርስቶስ የሌላ ሃይማኖት የእነንትና ሊያረጉት የሚሞክሩት ሰዎች አሉ። ኢየሱስ ክርስቶስ የእነንትና አይደለም፣ የዓለም መድኃኒት ነው፣ ለሁሉ ሰው አዳኝ ነው። እና ለመደበቅ የሞከረችው በዘሯና በሃይማኖቷ ነው። ምን አለች? ነቢይ ነህ አንተ አውቃለሁ፣ እሺ፣ ግን አይሁዳዊ ነህ፣ እኛም የራሳችን ሃይማኖት አለን፣ አንተ እናንተም የራሳችሁ ሃይማኖት አላችሁ። ቁጥር 20 ብዙ ሰዎች እንደዚህ ነው የሚሉት አሁን አዳኝ እንደሆነ አውቃለሁ ግን አባቶቻችን አይታችሁታል ቁጥር 20 አባቶቻችን ያባቶቻችንን ተራራ አስጠብቃለሁ አለች አባቶቻችን በዚህ ተራራ ነው የሰገዱት ተራራውን ያሳየችው ምናልባት የኛ ተራራ ይሄ ነው እኛ እግዚአብሔርን እናመልከው በዚህ መልኩ ነው እናንተ ደግሞ ሰው መስገድ አለበት የምትሉት እታች ኢየሩሳሌም ባለው ቤተ መቅደስ ነው እኛም የራሳችን ሃይማኖት አለን እናንተም የራሳችሁ ሃይማኖት አላችሁ አይነት የሃይማኖት ጨዋታና መደበቂያ ይሄንን የህይወት ውሃ ምንጭ መጠጣት ሲገባት ይሄንን አዳኝ መቀበል ሲገባት አንተ ለታችኞቹ ነህ አንተ በኢየሩሳና እናንተ ያለች የምትነገረው አንተ ለእስራኤል ነህ ለአይሁድ ነህ በኋላም ጌታ ኢየሱስ ነግሯታል መድኃኒት ከአይሁድ እንደሚመጣ ይሄ እርግጥ ነው ግን እኛም በዚህ ተራራ የራሳችን ሃይማኖት አለን ትምክህት ማለት ነው እናንተም የራሳችሁ ሃይማኖት አላችሁ እኛ በዚህ ተራራ ላይ ለእግዚአብሔር እንሰግዳለን እናንተ በኢየሩሳሌም ለእግዚአብሔር ተሰግዳላችሁ አንተ የኢየሩሳሌሞቹ ልትሆን ትችላለህ እንጂ ነብይ ብትሆንም አዳኝ መሆነን ባውቅ የኛ ነብይ አይደለህም አለች you know ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት ነው ምን እንዳላታውቃላችሁ ከዛ ቀጥሎ ሁለቱንም ነው ፍርሽ ያረገው ሁለቱንም ነው ዋጋቢስ ያረገው ዘመን መጥቷል አላት ጌታችን ኢየሱስ ክርስቶስ ዘመን መጥቷል አንቺ ሴት እመኝኝ ቁጥር 21 ን አነባለሁ አንቺ ሴት እመኝኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል እናንተ ለማታውቁት ተሰግዳላችሁ እኛ መዳን ከአይሁድ ነውና ለምናውቀውን ሰግዳለን አላት ስለ አይሁድ ሲነግራት ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አሁንም ሆኗል አላት አምልኮ በዚህም ተራራ አይደለም በኢየሩሳሌምም አይደለም አዲስ ዘመን አዲስ ዲስፔንሴሽን አዲስ የመዳኛ መንገድ መጥቷል አላት እና ይሄም ተራራ አይሰራም ወደ እግዚአብሔር አያደርስም ኢየሩሳሌም ያለው ቤተ መቅደስም ወደ እግዚአብሔር አያደርስም አሁን ወደ እግዚአብሔር መድረሻው መንገድ ሌላ ሆኖ አላለም ምንድነው ወደ እግዚአብሔር መድረሻው መንገድ ወደ እግዚአብሔር መድረሻው መንገድ ምን አላት ጌታ ኢየሱስ ከተንጥም ቢሆን ይሄ ነበር እግዚአብሔር ለጊዜው አዳኝ መሲህ እስከሚመጣ ድረስ የሰጣቸው ነው እንጂ እግዚአብሔር ቤዚካሊ እግዚአብሔር መንፈስ ነው አለ እግዚአብሔር በስፍራ አይወሰንም እግዚአብሔር በቦታ አይወሰንም እግዚአብሔር ቦታ ውስጥ የሚቀመጥ አይደለም እግዚአብሔር መንፈስ ነው ስለሆነም የሚሰገድለት በሆነ ቦታ ወይም በሆነ ተራራ ሳይሆን በህይወት ነው የሚሰገድለት በእውነት አላት በእውነተኛ ልብ ማለት ነው በእውነት በእውነትና በመንፈስ እውነት ማለት እሱ ራሱ ክርስቶስ እውነት ነው ግን በእውነት በልብ ነው የሚሰገድለት እግዚአብሔር እግዚአብሔር በመጀመሪያ መንፈስ ስለሆነ በተለወጠ ልብ ነው እንጂ የምናከብረው በቦታ አይደለም ነው ያላት ጌታ ኢየሱስ ቦታ አያስፈልግም አይደለም በነገራችን ላይ በቦታ ያስፈልጋል በቦታ ተገኝተን ነው የምናመልከው ግን ዋናው መገለጫው ቦታ አይደለም የሰው ልብ ነው መገለጫው የእግዚአብሔር መመለኪያ ስፍራ ይሄ ተራራም አይደለም የእግዚአብሔር መመለኪያ ስፍራ ከዚህ በኋላ ኢየሩሳሌምም አይደለም የእግዚአብሔር መመለኪያ ስፍራ የተለወጠው ልብ ነው በእውነትና በመንፈስ የተለወጠው ልብ ይሄ ዮሐንስ 3 ላይ ያየነው ነው አሁንም እየተከተለው የሚመጣው ከውሃና ከመንፈስ ካልተወለደ በስተቀር በእውነትና በመንፈስ እንደገና የተለወጠ ልብ በእግዚአብሔር ቃል በክርስቶስ በመንፈስ ቅዱስ አማካኝነት የተለወጠ ልብ ነው የእግዚአብሔር ማክበሪያ ቦታ አሁን እግዚአብሔር የሚከበረው በተለወጠ ልብ ነው እንጂ በስፍራ አይደለም የተለወጠው ልብ ኢየሩሳሌም ሲሄድም ያከብረዋል የተለወጠው ልብ እዚህ ተራራም ላይ ሲሰግድ ያከብረዋል የተለወጠው ልብ በገበያ ቦታም ያከብረዋል የተለወጠው ልብ በቤት ውስጥም ያከብረዋል የተለወጠ ልብ እግዚአብሔርን ያከብራል እግዚአብሔር መንፈስ ስለሆነ የሚመለከው በመንፈስ በተለወጠ ልብ ነው ያልተለወጠ ልብ ደግሞ ተራራው ላይ ቢሰግድም እግዚአብሔርን አያከብረውም ኢየሩሳሌምንም ላይ ቢሰግድ እግዚአብሔርን አያከብረውም በክርስቶስ ኢየሱስ በማመን ልባችን መለወጥ ነው እንጂ ያለበት ስፍራችን አይደለም መደበቂያችን መሆን ያለበት ሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ እንደተጻፈው እግዚአብሔር አሁን ሰው በሰራው መቅደስ አይኖርም ሰው ሰራሽ በሆነ መመለኪያ ስፍራ አይኖርም እግዚአብሔር አሁን የሚኖረው በሰዎች ልብ በመንገስ ነው በተለወጠ ልብ በመንገስ እና ስናመልከው ነው ብዙ ሰዎች ኃጢአተኛ ነህ ክርስቶስ መድኃኒት ያስፈልጋል ሲባል አይ እኔ የራሴ አለኝ ይላሉ። ምንድነው ፈጣሪ አምላክ አይደለም ወይ ሊያድነን የመጣው? የፈጠረን አምላክ ራሳችንን ማዳን ስላልቻለን አይደለም ወይ የዓለም መድኃኒት ሆኖ የመጣው? እስቲ ተመልከቱ መጨረሻ ላይ የሰማርያ ሰዎች የመሰከሩትን። ሄዳ ከመሰከረችላቸው በኋላ የሰማርያ ከተማ ህዝቦች መጡ ወደ ጌታችን ኢየሱስ ክርስቶስ። ቁጥር 39 ላይ ሴቲቱ ሄዳ ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል በዚያች ከተማ የሰማርያ ሰዎች ብዙ አመኑበትና ወደ እርሱ መጡ። መጨረሻ ላይ ያሉትን ተመልከቱ። ቁጥር 42 ላይ አሁን የምናምን ስለ ቃልሽ አይደለም አሉት ካዩት በኋላ እኛ ራሳችን ሰምተነዋልና፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ክርስቶስ የዓለም መድኃኒት፣ ክርስቶስ የተወሰኑ የሃይማኖት ሰዎች አምላክ አይደለም። ኢየሱስ ክርስቶስ የተወሰኑ የሃይማኖት ድርጅቶች አዳኝ አይደለም። ኢየሱስ ክርስቶስ የዓለም መድኃኒት ነው። ገብተን መደበቅ አያስፈልግም። ይሄ ተራራ አለልኝ አያዋጣም፣ ይሄኛው መስገጃ ያለልኝ አያዋጣም። ኢየሱስ ክርስቶስን ተቀብለን በውስጣችን እርሱ ገብቶ በእውነትና በመንፈስ ህይወታችን ተለውጦ ስናመልከው ነው የዘላለም ህይወት የምናገኘው። ስለዚህ ይሄንን ኢየሱስ ክርስቶስ የሚሰጠውን የዘላለም ህይወት እንዴት ነው የምናገኘው? ኃጢአተኝነትን ማወቅ ያስፈልጋል። ኃጢአተኝነትን ካወቅን በኋላ ደግሞ መደበቅ አያስፈልግም። ራስን መግለጥና ራስን መስጠት ያስፈልጋል። አባቶቻችን ይሄ ተራራ ኢየሩሳሌም፣ ይሄ ድርጅት ምናምን የሚለው አያዋጣም። አዳኝ ኢየሱስ ክርስቶስ ብቻ ስለሆነ ማለት ነው። በነገራችን ላይ ይሄ የሃይማኖት የተለወጠ ልብ እንጂ የሃይማኖት መደበቂያነት አያገለግልም የሚለው ነገር ለማያምኑ ሰዎች ብቻ ሳይሆን ለምናምን ሰዎችም ትልቅ ትምህርት ነው። በጣም ብዙ ሰዎች በብዙ ዲኖሚኔሽኖች ውስጥ ይገኛሉ። እግዚአብሔር አምላክ የቤተ ክርስቲያን ወይም የአንድ ድርጅት አባል በመሆናችን አይደለም ትልቁ ታርጌቱ። የድርጅትና የሃይማኖት አባላት መሆናችን የማይቀር ቢሆንም ትልቁ የእግዚአብሔር ዓላማ ግን በእውነትና በመንፈስ እግዚአብሔርን ስናከብር ማየት ነው። የተፈጠርነው ወደ ክርስቶስም የመጣ ነው ለተለወጠ ልብ ነው እንጂ ለተለወጠ አድራሻ አይደለም። እና ይሄንን እኔን ቻሌንጅ ያደርገኛል። እንደ አንድ የሃይማኖት ሰው ህይወቴን በጣም ይነካዋል። እግዚአብሔር ምንድን ነው የሚፈልገው ሲባል አድራሻ እንድቀይር አይደለም። እግዚአብሔር ምንድን ነው የሚፈልገው ሲባል ልቤ እንዲቀየር ነው። በእውነትና በመንፈስ የተለወጠ ልብ እንዲኖረን ነው እግዚአብሔር የሚፈልገው። እና ብዙ ክርስቲያኖች አሁን በብዙ ቤተ ክርስቲያኖች ውስጥ ህይወታቸው ያው ተመሳሳይ ነው። በዓለም የነበሩበትን የህይወት ስታይል ይጠቀሙበታል። በዓለም የነበረው ህይወታቸው ይቀጥላል። በማያምኑት ሰዎችና በሚያምኑት ሰዎች መካከል ልዩነት ነው የጠፋው። አሁን ሰዎች ቤተ ክርስቲያን ውስጥ እየተመላለሱ ልባቸው አልተለወጠም። አድራሻቸው ተቀይሯል፣ ልባቸው አልተለወጠም። እና ክርስትናን የስታይል ለውጥ ብቻ አድርገነዋል። ክርስትናን ያጸላለይ ለውጥ ብቻ አድርገነዋል። ወይ ደግሞ ክርስትናን የመጸለያ ቦታ ለውጥ አድርገነዋል። እዚያ ቦታ ጸልይ ነበር ድሮ፣ አሁን እዚህ ቦታ ነው የምጸልየው። እዛ ሃይማኖት አባል ነበርኩ፣ አሁን እዚህ ሃይማኖት አባል። ያ አባልነት መለወጥ ሳይሆን እኮ እግዚአብሔር የጠራን ለልብ መለወጥ ነው። እና ለክርስቲያኖችም ይሄ በጣም ትልቅ ቻሌንጅ ነው። በእውነትና በመንፈስ የተለወጠ ልብ እንዲኖረን ነው እግዚአብሔር የሚፈልገው። በእግዚአብሔር ቃል የተለወጠ በመንፈስ የታጠበ ኢየሱስ ክርስቶስን የሚያውቅ በቅድስና እግዚአብሔርን የሚያከብር የተለወጠ ልብ ነው እንጂ የተለወጠ አድራሻ አይደለም የሚያዋጣውና ህይወታችን መለወጡን ቼክ ማድረግ መቻል አለብን ሁልጊዜ ማለት ነው። ኢየሱስ ክርስቶስ አድራሻ ቀያሪ ሳይሆን ኢየሱስ ክርስቶስ ልብን ቀያሪ፣ ህይወትን ቀያሪ ነው። የተለወጠው ልብ ግን የትም ቦታ ሄዶ ቢያመልክ እግዚአብሔር ያን ጊዜ በህይወታችን ይከበራል ማለት ነው። ሶስተኛና የመጨረሻው ግን የመጨረሻ ያረኩት እንደው በመደዳ ስላለ ነው እንጂ ዋናው ይሄ ነው። ሰው ይሄንን የዘላለም ህይወት ለመቀበል ሰው ይሄንን የዘላለም ህይወት ለዘላለም የሚያረካ የዘላለም ህይወት ለመቀበል ራሱን ማወቅ አለበት። ኃጢአተኛ መሆኑን ማወቅ መቻል አለበት። መደበቂያዎቹንና ትምክህቶቹን ማስወገድ መቻል አለበት። የዘር ትምክህት፣ የሃይማኖት ትምክህት፣ የአድራሻ ትምክህት፣ የልዩነት ትምክህት፣ የሃይማኖት ትምክህት ማስወገድ መቻል አለብን። በመጨረሻ ላይ ግን የምናገኘው በኢየሱስ ክርስቶስ አዳኝነት ማመን፣ እሱን መቀበል ደግሞ ያስፈልጋል። የኢየሱስን አዳኝነት መሲህነት መቀበል ያስፈልጋል። ቁጥር 25 እስከ 26 የምናገኘው ይሄ ነው። ደግሞ በቃ ይሄንን እውነት ብቻ አውቆ መኖርም ልክ አይደለም፣ አገባኝ ብሎ ማወቅም ልክ አይደለም። መጨረሻ ላይ አይታችሁት እንደሆነ የሚሰግዱለት ለአብ አሁን ጊዜው ደርሷል በእውነትና በመንፈስ እንዲሰግዱለት ነው እግዚአብሔር የሚፈልገው ሲላት ቁጥር 25 ላይ ምን አለችው ክርስቶስ የሚባል አዳኝ እንዲመጣ አውቃለሁ እና ግድ የለም አዳኝ ሲመጣ እሱ ይነግረናል አለችው አሁንም ሌላ ቀጠሮ ማለት ነው አሁን ሌላ ቀጠሮ ማለት ነው ልክ ነው ኃጢአተኝነቴ ገብቶኛል የተለወጠ ልብም እንደሚያስፈልገኝ ገብቶኛል ይሄንን የተለወጠ ልብ የሚሰጠኝ ደግሞ አዳኝ እንደሚመጣ ማውቃለሁ አንተ ነብይ ነህ ግን ያ አዳኝ አልመሰልከኝም ነው ቀጥሎ ያለው ጌም ያ አዳኝ ሲመጣ ይነግረናል መሲህ ሲመጣ ያስረዳኛል ታውቃላችሁ ብዙ ሰዎች ኢየሱስ ክርስቶስ ደግ መምህር እንደሆነ እንደነበረ ያምናሉ በጣም ብዙ ሰዎች ኢየሱስ ክርስቶስ በጣም ደግ የእግዚአብሔር ነብይ እንደሆነ ያምናሉ በጣም ብዙ ሰዎች ኢየሱስ ክርስቶስ በምድር ላይ እንደተመላለሰ እና በጣም ጥሩ ሰው እንደሆነ ያምናሉ ይሄ እምነት ብቻ በቂ እንዳልሆነ ታውቃላችሁ ይቺ ሴት አሁን ነብይ ነህ ብላ ባመኗ ጥሩ ስቴፕ ነው ግን ገና ይቀራታል አንተ አዳኝ ክርስቶስ ነህ ብላ አልተቀበለችም ስለዚህ ለመዳን ምን ያስፈልጋታል ይቺ ሴት ለመዳን ይቺ ሴት ኢየሱስ ክርስቶስ በጣም ጥሩ ነብይ ነው ብላ ማመን ብቻ ሳይሆን ኢየሱስ ክርስቶስ የዓለም መድኃኒት አዳኝ መሆኑን ማመንና መቀበል ነበረባት ስለዚህ ምን አለች አዳኝ ክርስቶስ ሲመጣ ይነግረናል ሲላት ስትለው ምን አላት ጌታችን ኢየሱስ ክርስቶስ የምናገርሽ እኔ እርሱ ነኝ አላት አዳኙ እኔ ነኝ መሲሁ እኔ ነኝ የማድንሽ እኔ ነኝ ማለት ስለዚህ ምን ማለት ነው ምንም ቀጠሮ ማያዝ ያስፈልግም ማለት ነው ለመዳን አሁን ነው መዳን ያለብን ለዚህ ነው መጽሐፍ ቅዱስ የመዳን ሰዓት አሁን ነው የሚለው መዳን በቀጠሮ አናሳድረው ሌላ ጊዜ ሲመጣ አይባልም ሁሉ ተሟልቷል አሁን ኃጢአተኛ መሆናችንን ካወቅን ምንም አይነት ሃይማኖት እንደማይደብቀን ካወቅን አዳኝ እንግዲያውስ ኢየሱስ ክርስቶስ እነሆ ኢየሱስ ክርስቶስ አዳኝ ነው ስንል መሲሁ እሱ ነው ስንል ስንቀበለው ያን ጊዜ ነው ምንድነውና ያ ሰው ያ ክርስቶስ ያ አዳኝ ያ መሲህ እኔ ነኝ አላት ለዚች ሴት ጌታ ኢየሱስ ክርስቶስ ከኃጢአታችን እንዲያወጣንና እግዚአብሔር አዲስ የተለወጠ የዘላለምን ህይወት እንዲሰጠን ካስፈለገ በኢየሱስ ክርስቶስ መሲህነት አዳኝነት አመነን መቀበል መቻል ይኖርብናል ሮሜ 10:8 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታመን ትድናለህ ይላል ኢየሱስ ክርስቶስ ጌታ እንደሆነ አመነህ ብትመሰክር አሁን በዚች ሴት ህይወት ውስጥ የሆነው ይሄ ነው ጌታ ልክ እንስራዋን ጣለችና ተመልሼ መጣሁ ብላ በቃ ያ ሰው እኔ ነኝ አዳኙ እኔ ነኝ ሲል እርምጃ ወሰደች እንስራዋን አስጣላት ውሃ ይዤ እሄዳለሁ ያለች ሴት ጣለችው እንስራዋን ጣለችና በክርስቶስ መሲህነትና አዳኝነት አመና ማመን ብቻ ሳይሆን ሮሜ 10 ነው የፈጸመችው ሮሜ 10:8 ማመን ጌትነቱንና መሲህነቱን ማመን ብቻ ሳይሆን ልትመሰክር ሮጣ ሄዳ ወደ ከተማ ሄዳ መስክራ ብዙዎችን ይዛ መጣች ብዙዎችን ይዛ መምጣቷ ብቻ ሳይሆን እነርሱም አንቺ ስለነገርሽን ስለደግ ስራው ብቻ ሳይሆን ደግ ሰው ነው ብለን ብቻ ሳይሆን የምናምነው ይህ የዓለም መድኃኒት ኢየሱስ እርሱ ክርስቶስ መሆኑን ራሳችን አመነናል እግዚአብሔር እንደዚህ አይነት እምነት እንዲኖረን ነው የሚፈልገው የሚያድነው እምነት አጠቃላይ እምነት አይደለም የሚያድነው እምነት ኢየሱስ ክርስቶስ ነብይ ነው የሚለው እምነት አይደለም የአንድን ኃጢአተኛ ህይወት እግዚአብሔር እንዴት ነው የሚቀይረው ነው የዚህ ታሪክ ዋና ጭብጥ የአንድን ተስፋ ቢስ የሆነ ኃጢአተኛ ህይወት እግዚአብሔር እንዴት ነው የሚቀይረው ያ ኃጢአተኛ ኃጢአተኛ መሆኑን ሲያምን ያ ኃጢአተኛ ሌሎች የሃይማኖት መሸሸጊያዎቹን ሲያስወግድ ያ ኃጢአተኛ ኢየሱስ ክርስቶስ ጌታ ነው ብሎ ሲቀበል ህይወቱን ይቀይረዋል ነው የሳምራዊቷ ሴት ታሪክ የሚያስተምረን እግዚአብሔር የተለወጠ ህይወት እንዲኖረን ይርዳን
ሲል